አሁን ወደ ቀዳሚው የዓለም ዜና ነው መስዳችሁ ማንተጋፍቶት ያቀርብልናል።
የዲደብሊው ዜና
ጤናችሁልኝ አድማጮች፣ በቅድሚያም አርስተ ዜና። ሩሲያና የሳላ ግራት ትብብር በሚል ጥምረት የፈጠሩ 3 የምዕራብ አፍሪካ ሀገራት ወታደራዊ ትብብራቸውን ለማጠናከር ቃል ገቡ። ዩናይትድ ስቴትስና ኢራን ከትናንት በስቲያ ሌሊት የጀመሩት አዲስ ጥቃትና ያጸፋ ጥቃት እስከዛሬ ጠዋት ድረስ እንደቀጠለ ነው። የዩናይትድ ስቴትስ ማዕከላዊ እዝ ኢራን ውስጥ 90 ኢላማዎችን መምታቱን ሲገልጥ፣ ኢራን በበኩሏ መካከለኛው ምስራቅ የዩናይትድ ስቴትስ የጦር ሰፈሮችን መደብደቧን ይፋ አድርጋለች። ዩናይትድ ስቴትስና እስራኤል ባለፈው የካቲት ማብቂያ ላይ የገደሏቸው የኢራን የፖለቲካና የሃይማኖት መሪ አያቶላ አሊ ኻሚኔይ በበርካታ ዘንተኞች ታጅበው ዛሬ ተቀበሩ። ዜናው በዝርዝር። ሩሲያና የሳህል አገራት ትብብር በሚል ጥምረት የፈጠሩ 3 የምዕራብ አፍሪካ አገራት ወታደራዊ ትብብራቸውን ለማጠናከር ቃል ገቡ። የምዕራብ አፍሪካ አገራቱ ማሊ፣ ኒጀር እና ቡርኪና ፋሶ ከሩሲያ ጋር ወታደራዊ ትብብራቸውን ለማጠናከር ቃል የገቡት በአካባቢው የጂሃዲስቶች ጥቃት ስጋት ባየለበት ወቅት መሆኑ ተዘግቧል። ይህ የተገለጠው ትናንት ማምሻውን በኒጀር ዋና ከተማ ሚያሚ ውስጥ በተሰጠ የጋራ መግለጫ ነው። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አገራቸው ከሳህል አገራት ትብብር ከተሰኘው ቡድን ጋር ማጠናከር እንደምትሻ ተናግሯል።
ዛሬ ድጋፍ ካገኙ ቁልፍ ጉዳዮች መካከል የመጀመሪያው 3+1 ትብብርን ከውጭ ጉዳይ ፖሊሲ ባሻገር ማዕከላዊ ባንኮችን በማቀናጀት በተለይ ወደ ኢኮኖሚያዊና የፋይናንስ ትብብር ማስፋፋቱ ነው። የጋራ ወታደራዊ ትብብሩን ማጠናከሩም የጋራ ጥቅማችንን እንደሚያስጠብቅ ተገልጧል።
ውጭ ጉዳይ ሚኒስትሩ ወደ ምዕራብ አፍሪካ ሀገራት ከማቅናታቸው አስቀድሞ ኢትዮጵያንም ጎብኝቷል። 3ቱ የምዕራብ አፍሪካ ሀገራት ከፈረንሳይና ከሌሎች ምዕራባውያን አጋሮች ጋር የነበራቸውን ግንኙነት ካቋረጡ በኋላ ትኩረታቸውን ወደ ሩሲያ አዙሯል። ቱርክ አንካራ ውስጥ ለሁለት ቀናት የተከናወነው የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ጉባኤ ትናንት ሲጠናቀቅ አባል ሀገራቱ የዩክሬንን ጨምሮ በበርካታ ጉዳዮች ላይ የጋራ ስምምነት በማድረግ መሆኑ ተገለጠ። አባል ሀገራቱ የጋራ የመከላከያ ትብብራቸውን ቁርጠኝነት አስረግጧል። ሆኖም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አባል ሀገራቱን በኢራን ጦርነት አልደገፋችሁኝም ሲሉ ዳግም መውቀሳቸውና የግሪንላንድን የባለቤትነት ጥያቄ ማንሳታቸው ጉባኤው ላይ ውሃ የቸለሰ መሆኑ ተገልጧል። ፕሬዝዳንቱ ግሪንላንድ በዩናይትድ ስቴትስ ቁጥጥር ስር መሆን አለባት ማለታቸውን ዴንማርክ አጥብቃ ተቃውማለች። ጉባኤው ትናንት ሲጠናቀቅ ለዩክሬን ወታደራዊ ድጋፍ መስጠቱን እንደሚቀጥል ብሎም የ140 ቢሊዮን ዩሮ ድጋፍ ለማድረግም ቃል ገብቷል። የገንዘብ ድጋፍ ለዩክሬን እንዴት ይድረስ የሚለው ግን በጉባኤው ተሳታፊዎች ዘንድ መከፋፈሉን መፍጠሩ ተዘግቧል። የጀርመን መራሄ መንግስት ፍሬድሪሽ ሜርስ ቱርክ አንካራ ውስጥ ትናንት የተጠናቀቀው የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ጉባኤ ከጠበቁት በላይ ውጤታማ መሆኑን ዛሬ ተናገሩ። መራሄ መንግስቱ በጀርመን ቡንደስታ 88ኛ መደበኛ ጉባኤ ላይ ዛሬ ባሰሙት ንግግር የኔቶ ዋና ጸሐፊ ማርክ ሩተን ድንቅ ስራ መፈጸማቸውን በመጥቀስ አወድሷል። መራሄ መንግስቱ ዛሬ በቡንደስታ አስተገኝቶ ባሰሙት ንግግር ተጣማሪ መንግስታቸው ለካናዳ ባህር ኃይል ጦር መሳሪያ ለመሸጥ መስማማቱን ተገቢ ነው ብሏል። ከምክር ቤቱ አባላት ግን ተቃውሞ ገጥሟቸዋል።
Liebe Kolleginnen und Kollegen, das ist der größte
ውድ ባልደረቦች፣ ይህ በጀርመን ፌዴራዊ ሪፐብሊክ ታሪክ ግዙፉ ዓለም አቀፋዊ የመከላከያ ውል ነው። በቀጣይ 10 ዓመታት ውስጥ ከመደበኛው የላቀ 100 ቢሊዮን ዩሮ ትርፍ ያስገኛል። ክብራትና ክብራን አይደለም። ይህ የካናዳ መንግስት ለጀርመንና ለኖርዌይ ኩባንያዎች ውሉን እንዲሰጥ ያሳለፈው ውሳኔ ነው። ውሳኔው ጀርመን ውስጥ ለቀጣይና ለ10 ዓመታት አስተማማኝ የሥራ ዕድል ይፈጥራል። ይህን መቀበል እንጂ ከደረጃ በታች በሆነ ስሜታዊ ንግግር ማደናቀፍ አይገባም።
የጀርመን መንግስት ያሰናዳው ባለ 34 ነጥብ የለውጥ ምክር ሐሳብ አንዳንድ ነጥቦች በቡንደስታግ ተሳታፊዎች ዘንድ ብርቱ ነቀፌታ ገጥሞታል። ጀርመንን ወደፊት ቀዳሚ ለማድረግ በሚል መሬት ተሰናዳው የለውጥ ምክር ሐሳብ ጉልህ ለውጦች እንደሚኖሩት ምራይ መንግስቱ ተናግሯል። ምክር ሐሳቡ ለዝቅተኛና መካከለኛ ገቢ ላላቸው ሰዎች የግብር ፎይታን የሚሰጥ የሐኪም ፈቃድን በተመለከተ ሰራተኞች ላይ ጥብቅ ቁጥጥር የሚያመጣ እንዲሁም የቋሚ ሰራተኞች ደንብ ላይ ላላ ያለ ደንቦችን የሚያካትት ነው ተብሏል። ይህ ከቦን ከተማ የራይኖን ዛግራቢያ የሚያሰራጨው የዶቼ ቬለ የዓለም ዜና ነው። ዩናይትድ ስቴትስ እና ኢራን ከትናንት በስቲያ ለሊት የጀመሩት አዲስ ጥቃትና ጸፋ ጥቃት እስከ ዛሬ ጧት ድረስ እንደቀጠለ ነው። የዩናይትድ ስቴትስ ማዕከላዊ እዝ ኢራን ውስጥ 90 ኢላማዎችን ለመምታቱ የሚያሳይ ባለጥቁርና ነጭ ቀለም ተንቀሳቃሽ ስዕል አሰራጭቷል። የዩናይትድ ስቴትስ ማዕከላዊ እዝ እንዳሳወቀው ከሆነ ጦሩ አዲስ ጥቃት የከፈተው ኢራን በፍኖተ ሆርሙዝ የሚተላለፉ መርከቦችን የማወክ አቅሟን ለማዳከም ነው። የዩናይትድ ስቴትስ ጦር ትናንትም ደቡባዊና ማዕከላዊ ኢራን የሚገኙ የተለያዩ ከተሞችና ደሴቶችን ደብድቧል። የኢራን ባለስልጣናት ዛሬ እንዳሳወቁት ደግሞ የአሜሪካ ጦር ትናንት ማታ በከፈተው ጥቃት 14 ሰዎች ገድሏል፣ ሌሎች 78 አቁስሏል። አንዳንድ ከተሞች የኤሌክትሪክ አገልግሎት ተቋርጦም ነበር። የአሜሪካ ጦር ትናንት በኢራን ከተሞች ደሴቶችና ተቋማት ላይ የከፈተውን ጥቃት ለመበቀል በሚል የኢራን ጦር ኃይል ዛሬ ሲነጋጋ በተለያዩ የአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮችን አጥቅቷል። የኢራን እስላማዊ አብዮታዊ ዘብ እንዳሳወቀው ጦሩ በባህሬን ኩዌት የሚገኙ የዩናይትድ ስቴትስ የጦር ሰፈሮችን ደብድቧል። ወደ ዮርዳኖስም 10 ቦሊስቲክ ሚሳይሎች ማስወንጨፉን ይፋ አድርጓል። ዮርዳኖስ በበኩሏ ጦር ኃይሏ 8 የኢራን ሚሳይሎችን አክሽፏል ብላለች። የኢራን መንግስት የሚቆጣጠረው አንድ ራዲዮ ጣቢያ ዛሬ ማርፈጃውን እንደዘገበው የኢራን ጦር ባህሬን ባህር ላይ የሚገኙ የዩናይትድ ስቴትስ ባህር ሰርጓጅ መርከብንና ሌሎች የጦር መርከቦችን ደብድቧል። ዩናይትድ ስቴትስ እና ኢራን ከሁለት ሳምንት በፊት የተፈራረሙት የተኩስ አቁም ስምምነት መፍረሱን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት አሳውቀው ነበር። ዩናይትድ ስቴትስ እና እስራኤል ባለፈው የካቲት ማብቂያ ላይ የገደሏቸው የኢራን የፖለቲካና የሃይማኖት መሪ አያቶላ አሊ ኻሜኔይ በበርካታ ሀዘንተኞች ታጅበው ዛሬ ተቀበሩ። እስራኤልና ዩናይትድ ስቴትስ በኢራን ላይ ጦርነት በከፈቱበት ዕለት እንደ ጎርጎሮስ አቆጣጠር የካቲት 28 ቀን 2026 ከኻሜኔይ ሌላ ሴት ልጃቸውን፣ የልጅ ልጃቸውን፣ አማቻቸውንና 11 ባለሥልጣናቶቻቸውን ገድሏል። ባለቤታቸውም ክፉኛ ቆስለው ኋላ ላይ ሞቷል። የኻሜኔይን ሥልጣን የያዙት የአሁኑ የኢራን ላዕላይ መሪ ሞጅታብ ኻሜኔይም የዚያን ቀን ቆስሏል። ሞጅታብ የላዕላይ መሪነቱን ሥልጣን ቢይዙም እስከዛሬ ድረስ ለሕዝብ እይታ አልቀረቡም። ካለፈው ሳምንት ጀምሮ ለአባታቸው በተደረገው የሽኝት ስርዓትም ሆነ በዛሬው የቀብር ስነ ስርዓት ላይ አልተገኙም። ኢራንን ከ30 ዓመታት በላይ የመሩት አሊ ኻሜኔይ ዛሬ የተቀበሩት በአገሪቱ ሰሜን ምስራቅ ቅዱስ የቀብር ስፍራ ማሻድ ውስጥ ነው። ማሻድ የኻሜኔይ የትውልድ ስፍራም ናት። የዩናይትድ ስቴትስ ጦር ወደ ማሻድ የሚወስዱትን ሁለት ድልድዮች ከአየር መደብደቡን የኢራን ባለስልጣናት መናገራቸውን አሶሺየትድ ፕሬስ የዜና ምንጭ ዘግቧል። በመጨረሻም የስፖርት ዜና። በዓለም ዋንጫ የእግር ኳስ ግጥሚያ ወደ ግማሽ ፍጻሜ ለማለፍ ዛሬ ማታ አፍሪካዊቷ ሞሮኮ ከፈረንሳይ ጋር ትጋጠማለች። ሞሮኮ ባለፈው የዓለም ዋንጫ ወደ ግማሽ ፍጻሜው አልፋ አራተኛ መውጣቷ ይታወሳል። በዘንድሮ የአፍሪካ የእግር ኳስ ዋንጫም ማንሳቷ የሚታወቅ ነው። ፈረንሳይ በአንጻሩ በኳታሩ ያለፈው የዓለም ዋንጫ ከአርጀንቲና ጋር 3-2 ተለያይታ በመለያ ምት 4-2 በፍጻሜው መሸነፏ ይታወሳል። ነገ ማታ ደግሞ ስፔንና ቤልጅየም ወደ ግማሽ ፍጻሜ ለማለፍ ይፋለማሉ። ይህ ዶቼ ቬለ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርዕስተ ዜናውን በድጋሚ እናሰማለን። ሩሲያና የሳልት አገራት ትብብር በምህጻሩ ኤኢኤስ በሚል ጥምረት የፈጠሩ 3 የምዕራብ አፍሪቃ አገራት ወታደራዊ ትብብራቸውን ለማጠናከር ቃል ገቡ። ዩናይትድ ስቴትስና ኢራን ከትናንት በስቲያ ለሊት የጀመሩት አዲስ ጥቃትና ያጸፋ ጥቃት እስከ ዛሬ ጧት ድረስ እንደቀጠለ ነው። የዩናይትድ ስቴትስ ማዕከላዊ እዝ ኢራን ውስጥ 90 ኢላማዎችን መምታቱን ሲገልጽ፣ ኢራን በበኩሏ በመካከለኛው ምስራቅ የዩናይትድ ስቴትስ የጦር ሰፈሮችን መደብደቧን ይፋ አድርጋለች። የዩናይትድ ስቴትስና እስራኤል ባለፈው የካቲት ማብቂያ ላይ የገደሏቸው የኢራን የፖለቲካና የሃይማኖት መሪ አያቶላ አሊ ኻሜኔይ በርካታ ሀዘንተኞች ታጅበው ዛሬ ተቀበሩ። ባለም ዋንጫ የግር ኳስ ግጥሚያ ወደ ግማሽ ፍጻሜ ለማለፍ ዛሬ ማታ አፍሪካዊቷ ሞሮኮ ከፈረንሳይ ጋር ትጋጠማለች። ዜናው በዚሁ ተጠናቀቀ። መልካም ጊዜ። ተናስተልኝ።
የዓለም ዜና ያቀረበልንን ማንተጋፍቶት ስለሽን አመሰግናለሁ።